በዛሬው ዕለት ማለትም እንደ ጎርጎሮሳውያን የቀን አቆጣጠር በመስከረም 28 2016 በቅዱስ ጴጥሮስ አደባባይ ለጠቅላላ አስተምሮ ለተገኙ ምዕመናንና የአገር ጎብኚዎች ቅዱስ አባታችን ያስተላለፉት ጠቅላላ አስተምሮ ዋነኛው ትኩረቱን አድርጎ የነበረው ምሕረትና መስቀል በሚሉ ጭብጦች ላይ ትኩረቱን ያደረገ ሲሆን ኢየሱስ በመከራ ውስጥ በነበረበት ወቅት የተናገራቸው ቃላት አጠቃላይ ይዘት ይቅርታ የሚለው ቃል መሆኑን ገልጸው ኢየሱስ ይቅር ባይ ነው፣ ምክንያቱም በመጨረሻው ቀን ጌታ ሆይ የሚያደርጉትን ስለማያውቁ ይቅር በላቸው ማለቱንም አስታውሰዋል። ይህም በቃላት ብቻ የተገለጸ ይቅርታ ሳይሆን ቅዱስ ሉቃስ በወንጌሉ እንደ ጠቀሰው ኢየሱስ ተሰቅሎ በነበረበት ወቅት ክፉ ነገሮችን በመፈጸማቸው ምክንያት ከኢየሱስ ጋር ከጎኑ ተሰቅሎ ለነበረው ለአንደኛው ሌባ ተጨባጭ በሆነ መልኩ ያሳየው ይቅርታ መሆኑንም ጨምረው ገልጸዋል። በጊዜው በመስቀሉ ስር የነበሩ የካህናት አለቆች ሲያደርጉ እንደነበረ አይነት ይህም ከጎኑ ተሰቅሎ የነበረው ምስኪን ሰው ከጭንቀቱ የተነሳ ይሰድበው እንደነበረ ገልጸው እስቲ አንተ ክርስቶስ ከሆንክ እኛንና ራስህን አድን ይለውም እንደነበረ ገልጸዋል። ይህም ጩኸት የሰው ልጅ ለሞት በሚያበቃው ሥቃይ ውስጥ በሚሆንበት ጊዜ የሚያሰማው ዐይነት የሥቃይ ጩኸት እንደሆነ ገልጸው ከዚህም ሥቃይ የሚያወጣው እግዚአብሔር መሆኑን ብቻ የሚያመለክት ሲሆን ስለዚህም ከእግዚአብሔር ዘንድ የተላከ መሲሕ በመስቀል ላይ ሆኖ ሳያድነው ሊቀር በፍጹም እንደማይችል ገልጸዋል። ይህንን ታላቅ ምስጢር አይረዱትም፣ ይህንን ታላቅ የመሥዋዕት ምስጢር አልገባቸውም በማለት አስተምሯቸውን የቀጠሉት ቅዱስነታቸው፣ ነገር ግን ኢየሱስ በመስቀል ላይ ሳለ ነበር ያዳነን ብለው ሁላችንም በየቀኑ በሕይወታችን ከሚያጋጥሙን ችግሮች ጋር በንጽጽር በምንመለከትበት ወቅት በመስቀል ላይ ሆኖ መሰቃየት ምንኛ ከባድ እንደሆነ ሁላችንም እናውቀዋለን ካሉ በኋላ እርሱ ግን በዚያ ታላቅ ሥቃይ ውስጥም እያለ በጽናት አድኖናል፣ በዚህም ታላቅነቱን በማሳየት ይቅርታን አድርጎልናል ብለዋል። ከመስቀሉ ላይም ሆኖ ፍቅሩን ለግሶናል፣ የደህንነታችንም ምንጭ ፈለቀ በማለት አስተምሯቸውን የቀጠሉት ቅዱስነታቸው በሁለት ወንጀለኞች መሃል የተሰቀለው ንጹሕ ሰው ከመሞቱ በፊት የእግዚአብሔር ደህንነትን ለሚጠባበቀው ሰው በሥቃይ ውስጥም ቢኖሩም በእግዚአብሔር ምሕረት እንዲዳሰስ አድርጎት ነበር ብለው ይህም የሚያሳየው የእግዚአብሔር ምሕረት ማንንም ሳያገል ለሁሉም የሚሰጥ ስጦታ መሆኑን ጠቅሰው ለዚህም ነው ይህ ልዩ ቅዱስ የምሕረት ዓመት ለሁሉም ማለትም ለጥሮች ይሁን ለክፎች፣ ለጤነኞች ይሁን ለሚሰቃዩ ምሕረትን የሚያስገኝ ብቃት ያለው ነው የምለው ብለዋል። ይህ የጸጋና የምሕረት ዘመን ማንም ሰው ቢሆን ከኢየሱስ ፍቅር ውጪ ሊሆን እንደማይችል ያስታውሰናል በማለት አስተምሯቸውን የቀጠሉት ቅዱስነታቸው በሆስፒታል አልጋ ላይ ለሚገኙ፣ እስር ቤት ተከርችሞባቸው ለሚገኙ፣ በጦርነት ወጥመድ ውስጥ ለሚገኙ ሁሉ የምላችሁ ነገር ቢኖር ወደ ኢየሱስ መስቀል ተመልከቱ፣ እግዚአብሔርም ከእናንተ ጋር ነው። ለሁላችንም እርሱን እንዳዳኝ አድርጎ እግዚአብሔር በመሥዋዕትነት አቅርቦልናል ብለው የወንጌል ቃል ኃይል ልባችንን ዘልቆ እንዲገባ ፍቀዱለት። እርሱም ያጽናናችኋል፣ ተስፋን ይሰጣችኋል። ማንም ሰው ከእርሱ የምሕረት አድማስ ውጪ አለመሆኑን በእርግጠኛነት መናገር እንችላለን ብለዋል። እናንተ አሉ ቅዱስነታቸው፣ ቅዱስነቶ እስቲ ንገሩን፣ በጣም አጸያፊ ነገር የፈጸመ ሰው ይቅርታ ሊደረግለት ይችላል ወይ ብላችሁ ልትጠይቁን ትችሉ ይሆናል በማለት አስተምሯቸውን የቀጠሉት ቅዱስነታቸው፣ አዎ እርግጥ ነው ማንም ቢሆን ከእርሱ የምሕረት አድማስ ውጪ ሊሆን አይችልም። ነገር ግን በመጸጸት ወደ ኢየሱስ የሚቀርቡ ሁሉ በእርሱ የምሕረት ዕቅፍ ውስጥ ይገባሉ ብለዋል። ከላይ የተጠቀሰው ባሕሪ ከኢየሱስ ጋር ከተሰቀሉት መካከል የአንደኛውንና ክፉ የተባለውን ወንበዴ ታሪክ ያሳየናል በማለት አስተምሯቸውን የቀጠሉት ቅዱስነታቸው፣ ሁለተኛው ግን እንደ መልካም የተቆጠረ ወንጀለኛ ሰው የተናገራቸው ቃላት ድንቅ ሊባል በሚችል መልኩ መጸጸቱን የገለጸበትና በምን ዐይነት መንገድ ኢየሱስን ይቅርታ መጠየቅ እንደሚገባን ያስተማረን አጋጣሚ እንደነበረም ገልጸዋል። ይህ መልካም የተባለው ወንጀለኛ ከጎኑ ተሰቅሎ ለነበረ ወንጀለኛ በመጀመሪያ እንደገለጸው አንተ ደግሞ በሞት ፍርድ ላይ ያለ እንኳን እግዚአብሔርን አትፈራምን? በማለት ፈራሃ እግዚአብሔር እንዳለው መግለጹ የመጀመሪያው የመጸጸቱ ምልክት ነው። ነገር ግን ይህ ማለት እግዚአብሔርን ይፈራው የነበረው ልክ እንደ አንድ ክፉ ሰው ሳይሆን እግዚአብሔርን ይፈራው የነበረው ልክ ልጅ አባቱን በሚፈራው መልኩ እንደ ነበረ ማክለው ገልጸዋል። ይህ በእርግጥ ፍራት ሊባል አይችልም፣ ነገር ግን ለእግዚአብሔር ያለውን ክብር ያሳያል። ምክንያቱም እግዚአብሔር ስለሆነ ልጅ አባቱን ስለሚያከብር ለአባቱ የሚገባውን ክብር ሰጥቶት ነበር በማለት አስተምሯቸውን የቀጠሉት ቅዱስነታቸው ይህ መልካም ወንጀለኛ ሰው በእግዚአብሔር ላይ ያለውን ከፍተኛ መተማመን የገለጸበት መንገድን መረዳት መሠረታዊ ነገር መሆኑን ገልጸው ይህም እግዚአብሔር ኃያል መሆኑንና ዘላለማዊ መልካምነትን የተጎናጸፈ መሆኑን ማወቅ እንደሚገኝበትም ጨምረው ገልጸዋል። ይህ ታላቅ መተማመን ለእግዚአብሔር ቦታ እንድንሰጠው የሚረዳንና በእርሱ ምሕረት እንድንተማመን ከፍተኛ አስተዋጽኦ እንደሚያደርግም ጨምረው ገልጸዋል። ይህ መልካም ወንጀለኛ ሰው ኢየሱስ ክፋትን እንዳልሠራ መስክሮ ነበር በማለት አስተምሯቸውን የቀጠሉት ቅዱስነታቸው በመቀጠልም እኛ ባደረግነው በደል ምክንያት ቅጣት መቀበላችን ተገቢ ነው፣ ይህ ሰው ግን ምንም ጥፋት አላደረገም በማለት ኃጢአተኛ መሆኑን በግልጽ ማመኑ በጣም ጠቅሞት እንደነበረም ገልጸዋል። ስለዚህም ኢየሱስ ለኃጢአተኞች ያለውን አጋርነት ለመግለጽ ሁልጊዜም ቢሆን በመስቀል ላይ ይገኛል በማለት አስተምሯቸውን የቀጠሉት ቅዱስነታቸው በዚህም ቅርበት አማካይነት ደህንነትን ይሰጠናል ካሉ በኋላ ለካህናት አለቆችና ለመጀመሪያው ወንጀለኛ እንደ ክፉ ነገር ሆኖ የተቆጠረው ነገር ለሌሎች ግን የማዳን ምንጭ ሆኗል። ለዚህም ይህ መልካም ወንጀለኛ ሰው በተቀበለው ጸጋ ምስክርነቱን ሰጥቷል። ይፈጸማል ተብሎ ያልታቀደው ተፈጸመ። እግዚአብሔር ስለ ወደደን ራሱን ለመስቀል ሞት አሳልፎ ሰጠ። የዚህ ሰው እምነት ፍሬያማ የሆነ ደህንነትን አስገኘለት። ምክንያቱም ዐይኖቹ ለፍቅር ተብሎ በተሰቀለው መስቀል ላይ አድርጎ ስለነበር ይህ ምስኪን ኃጢአተኛ ሰው ደህንነትን ተጎናጸፈ በማለት ለዕለቱ ያዘጋጁትን አስተምሯቸውን አጠናቀዋል።